ይህ የአሜሪካ ድምጽ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ህዳር 2014 ዓመተ ምህረት ዝግጅታችን ጀመረ።
የኢትዮጵያን ህግ በመጣስ የስቴት ኦፍ ኢመርጀንሲ አላማው ደግሞ የኢትዮጵያ ሉዓላዊነት አንድነትና ነጻነት ማክበር ነው። ይሄን የጣሰ ሰው ይጠየቃል። ይሄ የተመስ ሰራተኛ ይሁን የኢትዮጵያ መንግስት ሰራተኛ ይሁን የአዲስ አበባ የፌደራል መንግስት ሰራተኛ ይሁን የዚህ ጎሳ የዛ ሃይማኖት አጭር ረጅም የዚህ ጾታ ምናምን አይደል። የትም ሀገር ህግ የሚከበረው በዚህ መልክ ነው።
የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ነው ያደመጣችኋቸው። ሙሉ ዘገባውን ያካተተ ዝግጅታችን ከዜናው በኋላ በአብይ ርዕስ ታደምጡታላችሁ። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም @voaamharic የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። በተጨማሪም ደግሞ የሃሽታግ #voaamharic ብላችሁ የትዊተር ገጻችንን ብትከተሉ ዝግጅቶቻችንን ታገኛላችሁ። እኔ አስጥልኝ እንደምን አመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። እንደዚህ እያለን እስከ ምሽቱ 4 ሰዓት አብረናችሁ እንቆያለን። አብራችሁን ቆዩ። አሁን ከዓለም ዜና ለተሰበሰቡ ዋና ዋና ዜናዎች ሰዓቱን ለቀቀ።
ለኝ እንደምናመሻችሁ አድማጮች ዜናውን የማሰማችሁ ቆንጂት ታዬ ነኝ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ጋር በትናንትናው ዕለት በወቅታዊ የኢትዮጵያ ጉዳዮች ዙሪያ በስልክ ተነጋግረዋል። በኢትዮጵያ የሚካሄደው ጦርነት እንደሚያሳስባቸው ነገር ግን ግጭቱን ለማቆም ተስፋ አለ ማለታቸውን የጠቆመው አጭር መግለጫ ለችግሩ ዘላቂ መፍትሄ ፍለጋው ከዚያ ሊከተል ይችላል ያሉበትንም አክሏል። ለዝርዝሩ አሉላ ከበደ።
ዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከኢትዮጵያው ምክትል ጠቅላይ ሚኒስትር ደመቀ መኮንን ጋር በተነጋገሩበት ወቅት በኢትዮጵያ የቀጠለው ግጭት እንዳሳሰባቸው ገልጸው ሰላም ለማምጣት ተጨባጭ እርምጃዎችን የመውሰድን አስቸኳይነት አጽንኦት ሰጥተው መናገራቸውን የሚኒስትር መስሪያ ቤቱ ቃል አቀባይ ኔድ ፕራይስ በጽሑፍ ባወጡት ጋዜጣዊ መግለጫ ጠቁመዋል። ብሊንከን በተጨማሪም የኢትዮጵያን መንግስት ጨምሮ በግጭቱ ያሉ ሁሉም ወገኖች ጦርነቱ እንዲቆም ያለምንም ቅድመ ሁኔታ በአስቸኳይና በቁም ነገር እንዲደራደሩ ሲሉ በድጋሚ ጥሪ ማቅረባቸውንም ፕራይስ አክለው አስረድተዋል። አፋጣኝና ያልተገደበ ሰብአዊ እርዳታ ወደ ሰሜን ኢትዮጵያ እንዲደርስ እንዲሁም እርዳታ የሚያስፈልጋቸውን ኢትዮጵያውያን ማህበረሰቦች በሙሉ መደገፍ እንደሚያስፈልግ ማሳሰባቸውንም ቃል አቀባዩ ጠቁመዋል። በተያያዘ ሌላ ዜና ብሊንከን በትላንትና ዕለት ከአፍሪካ ህብረት ልዩ መልእክተኛ ከቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ጋር በስልክ ከተነጋገሩ በኋላ ለጋዜጠኞች በሰጡት አስተያየት በኢትዮጵያ እየተካሄደ ያለውን አስከፊ ያሉትን ጦርነት ለማስቆም በዲፕሎማሲው ጎራ በተያዙት ጥረቶች ተስፋ መኖሩን ተናግረዋል። የአማጽያኑ የጥቃት ክልል እየሰፋ መሆኑን ዘገባው አመልክቶ ኦባሳንጆና የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ጄፍሪ ፌልትማን የጀመሩት ጥረት መቀጠሉን ብሊንከን ሁሉም ወገኖች ግጭቱን መቀጠል ያለውን አደጋ ይረዳሉ ብዬ አምናለሁ ማለታቸውን ጠቅሷል።
And so we are hopeful that given the important work that President
Obasanjo ያደረጉት ካለው መልካም ጥረት አቋያ እኛም ሆን ሌሎች በተመሳሳይ ከያዙት ጥረት አንጻር አሁንም ይህን ጉዳይ መለስ ብሎ ለማየትና ከተሻለ ቦታ ለማድረስ የሚያስጀለድላለን ብለን ተስፋ እናደርጋለን።
ግጭቱን ለማስቆምና በመጨረሻም ከተኩስ አቁም ስምምነት ለመድረስ የሰብአዊ እርዳታ የሚደርስበት ሁነኛ መንገድ እንዲፈጠር ለማድረግና ብሎም ጊዜ ወስዶ ይበልጥ ዘላቂ የሆነ ፖለቲካዊ መፍትሄ ማምጣት በሚቻልበት ሁኔታ ለመደራደር ብሊንከን ተስፋ ማሳደራቸውን ዘገባው ጠቁሟል።
ኢትዮጵያ በአውሮፓ አቆጣጠር ከሚቀጥለው 2022 ዓመተ ምህረት ጀምራ ከታላቁ የህዳሴ ግድቧ በአመት 700 ሜጋዋት ኤሌክትሪክ ኃይል ማመንጨት እንደምትጀምር አስታወቀች። ይህም የኤሌክትሪክ ኃይል ማመንጨት አቅሟን በ14 ከመቶ እንደሚያሳድግላት ዛሬ አንድ ከፍተኛ የኢትዮጵያ መንግስት ባለስልጣን መናገራቸውን ከናይሮቢ ሮይተርስ ዘግቦበታል። የኢትዮጵያ የኢኖቬሽን እና ቴክኖሎጂ ሚኒስቴር የICT እና ዲጂታል ኢኮኖሚ ሚኒስትር ደኤታ ሁሪያ አሊ ማህዲ በድረገጽ በይነመረብ በተካሄደ የአፍሪካ ቴክኖሎጂ ፌስቲቫል ጉባኤ ላይ ባደረጉት ንግግር ኢትዮጵያ የተለያዩ የኤሌክትሪክ ኃይል ፕሮጀክቶች ያሏት ሲሆን ትልቁ በሆነው በታላቁ ህዳሴ ግድቧ እንደ አውሮፓውያን አቆጣጠር ከቀጣዩ 2022 ጀምራ 700 ሜጋዋት ማመንጨት ትጀምራለች ማለታቸውን ጠቅሷል። ቦይንግ በኢትዮጵያ አየር መንገድ አውሮፕላኑ አደጋ ከመውቱት ሰዎች ቤተሰቦች ጋር ስምምነት ላይ መድረሱ ተሰማ። የዩናይትድ ስቴትስ ቦይንግ ኩባንያ በ2011 ዓመተ ምህረት መጋቢት 1 ቀን ወደ ኬንያ በመብረር ላይ እንዳለ በወደቀው የኢትዮጵያ አየር መንገድ 737 ማክስ ጀት አደጋ ህይወታቸውን ካጡት 157 መንገደኞችና የበረራ ሰራተኞች ቤተሰቦች ጋር ስምምነት ላይ መድረሱን ነው አሶሺየትድ ፕሬስ የዘገበው። ቦይንግ አውሮፕላኑ ካብራሪዎቹ ቁጥጥር ውጪ ሆኖ እንዲወድቅ ያበቃው ምክንያት የሶፍትዌሩ ችግር መሆኑንና 737 ማክስ ጀቶች ለበረራ ደህንነት ብቁ እንዳልነበሩ ማመኑን ኢሊኖይ ክፍለ ግዛት ቺካጎ ከተማ ፍርድ ቤት የገቡ ሰነዶችን መረጃ ጠቅሶ ኤፒ ዘግቧል። በኢትዮጵያ አየር መንገዱ አውሮፕላን ላይ የደረሰው አደጋ በስድስት ወር ጊዜ ውስጥ በቦይንግ ማክስ ጀት ላይ የደረሰ ሁለተኛ አደጋ እንደነበረ ሲታወስ ከኢትዮጵያ አደጋ በኋላ ማክስ ጀቶች ከበረራ ታግደው ቆይተው የበረራ ፈቃድ ያገኙት በዚህ የአውሮፓ 2021 ዓመተ ምህረት መሆኑ አይዘነጋም። ቦይንግ ትናንት ረቡዕ ያደረገው ስምምነት በአደጋው ህይወታቸውን ላጡት ሰዎች ቤተሰቦች የሚከፈል ካሳ አይጨምርም። ሆኖም የሟቾች ቤተሰቦች በየሀገራቸው ሳይሆን በዩናይትድ ስቴትስ ፍርድ ቤቶች በኩል በየግላቸው ካሳ እንዲጠይቁ የሚፈቅድ መሆኑ ተመልክቷል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። 15 አባላት ያሉት የአፍሪካ ህብረት የሰላምና የጸጥታ ምክር ቤት ልዑካን ቡድን ከሶማሊያ ከፍተኛ ባለስልጣናት ጋር ውይይት ማድረጉ ተገልጿል። ውይይቱ በህብረቱ የሰላም ተልእኮ አሚሶም ቀጣይ የሰላም ማስከበር ዘመቻዎች ላይ ያተኮረ ሲሆን ሀገሪቱ ባለፈው ሳምንት የአፍሪካ ህብረት ልዩ ልዑካንን ካባረረች ወዲህ የተደረገው የመጀመሪያው ውይይት መሆኑ ተገልጿል። የሞሐመድ ካህየን ዘገባ ሀብታሙ ስዩም ያቀርብልናል።
የሶማሊያ ፌዴራል መንግስትና የአፍሪካ ህብረት 14 ዓመት ያስቆጠረው የህብረቱ የሰላም ማስከበር ተልእኮ ዳግማይ አወቃቀርን በተመለከተ አለመግባባት ውስጥ ሰንብተዋል። በቅዱ መሰረት 6 ሀገራት ከላኳቸው 20,000 ሰላም አስከባሪ ወታደሮች በተጨማሪ ሌሎች ሀገሮችም ወታደሮችን እንዲልኩ ይፈልጋል። የሶማሊያ መንግስት ተጨማሪ የውጭ ሀገራት ወታደሮች ወደ ግዛቱ እንዲገቡ አይፈልግም። ማክሰኞ ዕለት የአፍሪካ ህብረት ልዑካንን በሞጋዲሹ አግኝተው ያናገሩት የሀገሪቱ የውጭ ጉዳይ ሚኒስትር ሙሐመድ አብዱል ራዛቅ መንግስታቸው ቅይጡን የህብረቱን አማራጭ እንደማይቀበል ተናግረዋል።
በሶማሊያ ሽግግር መርሃ ግብር መሰረት ያለውን ኃይል ለመቀነስ በተፈለገበት ሰዓት በቅይጡ አማራጫችሁ መሰረት ተጨማሪ ወታደሮችን ወደዚህ ለማምጣት መምረጣችሁ በመካከላችን ያለ ትልቅ ልዩነት ነው። እኛ የሚጨመር ሳይሆን የሚቀነስ ኃይል ነው የምንፈልገው። ሽብርተኝነትን ለመዋጋትና የሶማሊያ ኃይሎችን ለማጠንከር ከዚህ የተሻለ ውጤታማ አቀራረብ እንሻለን።
የአፍሪካ ህብረት ልዑካን ቡድንን የመሩት የግብፅ አምባሳደር ሙሐመድ ጋድ በተልእኮው ላይ ልዩነት ቢኖርም አህጉራዊው ተቋም የሶማሊያን መረጋጋት ለማጎልበት ያለውን ቁርጠኝነት በድጋሚ አውስተዋል።
ምክር ቤቱ ከነሙሉ ቁመናው በዚህ መገኘቱ የአፍሪካ ህብረትና የአሚሶም ተልእኮውን በተመለከተ ለሶማሊያ ሰላምና ደህንነት ምክር ቤቱ ያለውን ቁርጠኝነት የሚያሳይ ነው። ወሳኝ ምዕራፍ ላይ እንገኛለን።
ባለፈው ሳምንት የሶማሊያ ባለስልጣናት የአፍሪካ ህብረት ልዩ ልዑክ ምክትል ባለስልጣንን ከሀገር አባረዋል። ከህብረቱ ተልእኮና ከሀገሪቱ ጸጥታ ስትራቴጂ ጋር የሚጣረሱ ድርጊቶችን ፈጽመዋል ሲሉም ከሰዋል። በጎርጎሳውያኑ 2017 ዓ.ም የሶማሊያን መንግስት አልሸባብን ከመሰሉ ታጣቂዎች ለመታደግ የተቋቋመው የአፍሪካ ተልእኮ በሶማሊያ በተባበሩት መንግስታት ድርጅት የተሰጠው ኃላፊነት የሚጠናቀቀው በጎርጎሳውያኑ ታህሳስ መጨረሻ ላይ ነው።
የተባበሩት መንግስታት ድርጅት የስደተኛ ጉዳዮች ኤጀንሲ UNHCR በዓለም ዙሪያ በዚህ በያዝነው የጎርጎሮሳውያኑ 2021 ዓ.ም መግቢያ ጀምሮ መኖሪያ ቀያቸውን ለቀው እንዲሰደዱ የተገደዱ ሰዎች አሃዝ ወደ 84 ሚሊዮን ማደጉን አስታውቋል። ይህ አሃዝ በተለይም በአፍሪካ መጨመሩን ነው ተቋሙ ያስታወቀው። ኤደን ገረመው በአሶሺየትድ ፕሬስ የተጠናቀረውን ዘገባ እንደሚከተለው ታቀርባለች።
የተባበሩት መንግስታት ድርጅት የስደተኛ ጉዳዮች ከፍተኛ ኮሚሽነር UNHCR በዛሬው ዕለት ባወጣው ሪፖርት በጎርጎሮሳውያኑ 2020 ዓመት በአለም ዙሪያ ከቀያቸው የተፈናቀሉ ሰዎች ቁጥር 82.4 ሚሊዮን እንደነበሩ አስታውሷል። የመንግስታቱ ድርጅት የስደተኛ ጉዳዮች ከፍተኛ ኮሚሽን ኮሚሽነር ፊሊፖ ግራንዲ ባወጡት መግለጫ ዓለም አቀፉ ማህበረሰብ ሰዎችን ከመኖሪያቸው እንዲፈናቀሉ እያደረጓቸው ያሉ ግጭትን፣ ጥቃትና የሰብአዊ መብት ጥሰቶችን ማስቆም አልቻለም ብለዋል። ፊሊፖ ግራንዲ አክለውም የአየር ንብረት ለውጥ አሁን ያለውን ተጋላጭነት በሰፊው በማባባስ ሰዎች በግዴታ ከቀያቸው እንዲለቁ እያደረገ ነው ብለዋል። የተባበሩት መንግስታት ድርጅት የስደተኛ ጉዳዮች ኮሚሽነር ሪፖርት እንዳሳየው በመንግስታቱ ድርጅት ስር 28 ሚሊዮን የሚሆኑ ስደተኞች መመዝገባቸውን አስታውቆ ይህም ባለፈው አመት ከነበረው አሃዝ በአንድ 172,000 መጨመሩን ገልጿል። በተመሳሳይ የጥገኝነት ጠያቂዎች አሃዝም በ237,000 በመጨመር 4.4 ሚሊዮን መድረሱን ጠቁሟል። ምንም እንኳን በሪፖርቱ የሀገር ውስጥ ተፈናቃዮች ቁጥር በንጽጽር ባይቀመጥም የመንግስታቱ ድርጅት ከፍተኛ ኮሚሽን በአለም ዙሪያ እስከ ባለፈው ሐምሌ 2013 ዓ.ም ድረስ የተፈናቀሉ ሰዎች ቁጥር ከ84 ሚሊዮን የላቀ እንደሚሆን ግምቱን አስቀምጧል። በሪፖርቱ መሰረትም በዚህ በጎርጎሮሳውያኑ 2021 አመት አጋማሽ ማለትም እስካለፈው አመት ሐምሌ 2013 ዓ.ም ድረስ 1.1 ሚሊዮን የሚሆኑ ሰዎች ወደ መጡበት ሀገር ቢመለሱም ነገር ግን ከባለፈው ሐምሌ እስከ ሰኔ ድረስ በ33 ሀገራት ውስጥ 4.3 ሚሊዮን የሚሆኑ አዲስ የሀገር ውስጥ ተፈናቃዮች መኖራቸውን አስታውቋል። ይህም በባለፈው የጎርጎሮሳውያኑ አመት ከነበረው በከፍተኛ ሁኔታ የጨመረ እንደሆነ አስታውቆ ተፈናቃዮቹም ከኮንጎ፣ ኢትዮጵያ፣ አፍጋኒስታን፣ ማይንማር፣ ደቡብ ሱዳንና ከሳሐራ በስተደቡብ ካሉ የምዕራብ አፍሪካ ሀገራት መመዝገባቸውን ጠቁሟል። የተባበሩት መንግስታት ድርጅት ከፍተኛ ኮሚሽን ይሄ ሪፖርት የተጠናቀረው ከየሀገራቱ መንግስታትና ከራሱ ከተባበሩት መንግስታት ድርጅት ቢሮዎች እንዲሁም ሌሎች የረድኤት ተቋማት በተሰባሰበ መረጃ መሆኑንም አስታውቋል።
የሱዳን የቴሌኮም ኩባንያዎች የኢንተርኔት አገልግሎቱ እስካሁን ያልተቀጠለበትን ምክንያት ቀርበው ያስረዱ ሲል ፍርድ ቤት አዟል። ወታደራዊ የመንግስት ግልበጣው ከተካሄደ ከሁለት ሳምንት በላይ አልፎታል። ዛሬ ሐሙስ በመዲናዋ ካርቱም ያስቻለው ፍርድ ቤት ዳኛ የተቋረጠው የኢንተርኔት አገልግሎት እንዲቀጠል ከሁለት ቀናት በፊት የሰጠነው ትዕዛዝ ተፈጻሚ ያልሆነበትን ምክንያት ኩባንያዎቹ ቀርበው ያስረዱ ሲሉ ትዕዛዝ ሰጥተዋል። የሱዳን የጦር ሰራዊት የመንግስት ስልጣኑን በሙሉ ከተቆጣጠረበት እንደ አውሮፓውያን ከጥቅምት 25 ጀምሮ በመላ ሀገሪቱ የሞባይል ኢንተርኔት እንደተቋረጠ ነው። በዚህም የተነሳ አፍቃሪ ዲሞክራሲ ቡድኖች የመንግስት ግልበጣውን የሚቃወሙ የህዝባዊ እምቢተኝነትና የሥራ ማቆም አድማ እንቅስቃሴዎችን ለማደራጀት አዳጋች ሆኖባቸዋል። የደቡብ አፍሪካ አፓርቴድ ስርዓት ያከተመበትን ምዕራፍ በመክፈት አይነተኛ ሚና የተጫወቱት የመጨረሻው የሀገሪቱ ነጭ ፕሬዚደንት FW ደ ክለርክ አረፉ። በ85 ዓመታቸው በሳምባ ካንሰር ህመም የተነሳ ዛሬ ኬፕ ታውን አቅራቢያ በሚገኘው መኖሪያ ቤታቸው ማረፋቸውን የደ ክለርክ ፋውንዴሽን ባወጣው መግለጫ አስታውቋል። ደ ክለርክ እንደ አውሮፓውያን አቆጣጠር በ1990 የካቲት ወር ላይ በፕሬዚደንትነት በተሰየሙ በአምስተኛ ወራቸው ከ40 ዓመታት በላይ የዘለቀው የአፓርታይድ ስርዓት የሚያከትም እርምጃ በመውሰድ መላውን ዓለም ማስደነቃት። የበርሊን ግንብ ከፈረሰ ገና 3 ወር ባልሞላው በዚያ ወቅት በሀገሪቱ ፓርላማ ባሰሙት ንግግር የአፍሪካ ብሔራዊ ኮንግረስ ላይ የተጣለውን እገዳ ማንሳታቸውንና ለ27 ዓመታት እስር ላይ የቆዩት የፓርቲው መሪ ኔልሰን ማንዴላ እንደሚለቀቁ አስታውቀው ከ9 ቀናት በኋላ ኔልሰን ማንዴላ መለቀቃቸው ይታወሳል። ከ4 ዓመታት በኋላ ማንዴላ የመጀመሪያው ጥቁር ፕሬዝደንቷ ሆነዋል። በ1993 ኔልሰን ማንዴላ እና FW ደ ክለርክ ስለ ትብብራቸው የኖቤል የሰላም ሽልማት በጋራ መቀበላቸው የሚታወስ ነው። መጨረሻም ዛሬ እንደ አውሮፓውያን አቆጣጠር ህዳር 11 በመላ ዩናይትድ ስቴትስ የአርበኞች ቀን ቬተራንስ ዴይ እየተከበረ ነው። በዩናይትድ ስቴትስ የጦር ኃይሎች ላገለገሉ ሁሉ አክብሮት መግለጫው በዓል በሀገሪቱ ዙሪያ በተለያዩ ስነ ስርዓቶችና ሰልፎች እየተከበረ ይገኛል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቁንጅታዬን ለዓለም ዜናዎች እናመሰግናለን። አድማጮች የምታዳምጡት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ህዳር 2014 ዓመተ ምህረት ዝግጅታችንን ነው። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voenews.com እንዲሁም በአትቪአምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ለዕለቱ የያዝነውን አብይ ርዕስ እናሰማችሁ። የተባበሩት መንግስታት ድርጅት ሰራተኞች የታሰሩት የኢትዮጵያን ህግ በመጣስ ተጠርጥረው እንደሆነ የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ተናገሩ። ተመድ በበኩሉ ሰራተኞቹን ለማስፈታት ጥረት እያደረገ መሆኑን አስታውቋል። የኢትዮጵያ መንግስት ሁልጊዜም ለሰላም የቆመ ቢሆንም የሀገር ሉዓላዊነትን ለአደጋ ካጋለጡ ኃይሎች ጋር ለመደራደር እንደማይችል ቃል አቀባዩ ጨምረው ገልጸዋል። የዛሬውን መግለጫ የተከታተለው ዘጋቢያችን መለስካቸው አማሃ ዝርዝሩን እንደሚከተለው ያቀርባል።
ሰሞኑን በኢትዮጵያ ከተከሰቱት ኩነቶች መካከል አንዱ የተባበሩት መንግስታት ድርጅት ሰራተኞች በኢትዮጵያ የጸጥታ ኃይሎች መታሰራቸው ነው። ይህን በተመለከተ የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ድርጊቱን ሳያስተባብሉ የሀገሪቱን ህግ በመጣስ ተጠርጥረው መታሰራቸውን ዛሬ በጠሩት ጋዜጣዊ ጉባኤ ላይ ተናግረዋል። እንደ ቃል አቀባዩ አነጋገር በአሁኑ ወቅት በመላ ሀገሪቱ የታወጀ የአስቸኳይ ጊዜ ሁኔታ አዋጅ አለ። ኢትዮጵያ ውስጥ የሚኖር የተባበሩት መንግስታት ድርጅት ሰራተኛ አንድ በአንድ የኢትዮጵያን ህግ ተከትሎ ስራውን ማከናወን አለበት ካሉ በኋላ አምባሳደር ዲና ሙፍቲ ሰዎቹ የታሰሩበትን ምክንያት አብራርተዋል።
የኢትዮጵያን ህግ በመጣስ ከስቴት ኦፍ ኢመርጀንሲ ጋር በተያያዙ ነገሮችን በመጣስ የስቴት ኦፍ ኢመርጀንሲ አላማ ደግሞ የኢትዮጵያን ሉዓላዊነት፣ አንድነትና ነጻነት ማክበር ነው። ይህን የጣሰ ሰው ይጠየቃል። ይሄ የተመድ ሰራተኛ ይሁን፣ የኢትዮጵያ መንግስት ሰራተኛ ይሁን፣ የአዲስ አበባ የፌዴራል መንግስት ሰራተኛ ይሁን፣ የማንም የዚህ ጎሳ፣ የዛ ሃይማኖት፣ የዛ አጭር ረዥም፣ የዚህ ጾታ ምናምን አይልም። የትም ሀገር ህግ የሚከበረው በዚህ መልክ this is what happened። በቃ እዚህ ሂደት ውስጥ ግን ስህተቶች ሊፈጠሩ ይችላሉ። ፖሊስ ይሄን የሚተገብር ኃይል ያለ አግባብ ሰዎችን ሊያስር ይችላል። ከዚህ ጉዳይ ጋር ተከ ሬሌቫንት ያልሆነ ነገር ሊደረግ ይችላል። ይሄ ደግሞ በሚገኝበት ጊዜ መንግስት እንዳጣጫ ያጣራዋል። በተረፈ ግን ተመድ በመሆኑ ከህግ በላይ የሚሆንበት ምክንያት የለም። ተመድ በመሆኑ ወደ ቀኝ ሲነዳ ወደ ግራ ሊንዳል ይችላል። ክልክል ነው። የትም ሀገር አሜሪካም ሀገር አውስትራሊያም የትም አካባቢ ማለት ነው። ይሄ ነው ያለው ሪያሊቲ እንጂ ተመድ በመሆኑ የሚታሰር ሰው የለም።
ተመድ በበኩሉ ለተለያዩ ዓለም አቀፍ መገናኛ ብዙሃን ተቋማት እንዳስታወቀው ታስረውብኛል ያላቸውን ሰራተኞቹን ለማስፈታት ከኢትዮጵያ መንግስት ኃላፊዎች ጋር በቅርበት እየሰራው ነው ብለዋል። አልጀዚራ የመንግስታቱን ድርጅት ቃል አቀባይ በመጥቀስ 16 ኢትዮጵያውያን ሰራተኞቹን የጸጥታ ኃይሎች በአዲስ አበባ እንዳሰሯቸው ይናገራል። ስድስቱ ደግሞ እንደተፈቱ ገልጿል። አልጀዚራ የተመድን ቃል አቀባይ ጠቅሶ ዓለም አቀፉ ድርጅት በስር የሚገኙትን ሰራተኞቹን በአስቸኳይ ለማስፈታት ከኢትዮጵያ መንግስት ጋር እየተሰራ መሆኑን አስታውቋል። የውጭ ጉዳይ ሚኒስቴር ቃል አቀባይ ሌላው ትኩረት የነበረው የአፍሪካ ህብረት ኮሚሽን ኮሚሽነር የአፍሪካ ቀንድ ልዩ ልዑክ ኦሊሴጉን ኦባሳንጆ በኢትዮጵያ ሰላምን ለማምጣት የሚያደርጉትን ጥረት የተመለከተ ነው። አምባሳደር ዲና እንዳብራሩት የኢትዮጵያ መንግስት ጥረቱን ለሰላም መቆም የምንጊዜም የኢትዮጵያ መንግስት አቋም በመሆኑ እንደግፈዋለን። የቀድሞው የናይጄሪያ ፕሬዚደንት ኦባሳንጆም የወቅቱ ጥረታቸው እውነትን ማፈላለግ እንደሆነ፣ ለዚህም በኢትዮጵያ ውስጥ ወደ ትግራይ፣ ወደ ሌሎች የኢትዮጵያ ክፍሎች፣ ወደ ጎረቤት ሀገሮች ሄደዋል። ከአፍሪካ ህብረት ኃላፊዎች ጋርም ውይይት እያካሄዱ ናቸው ብለዋል ቃል አቀባዩ። የኢትዮጵያን አቋምም እንደሚከተለው አስረድተዋል።
በኢትዮጵያ በኩል ምንድን ነው ያለው አቋም ከተባለ እኛ ለሰላም አዲስ አቋም አይደለም ያለ ነው። ለሰላም እንቅፋት የሆኑ ነገሮች የሚወገዱበትን መንገድ እንዲፈጠር እንፈልጋለን የሚል ነው። እሳቸው መልእክት በዚህ ደረጃ እስከሆነ ድረስ ኢትዮጵያ ከደይዋን ጀምሮ ሰውየው እንደተሰየሙ አፍሪካዊ ችግር በአፍሪካ ይፈታል በሚለው ፕሪንስፕል የተቀበልነው ነው። ቤዚካሊ ሰውየው አሁን ያሉት ፋክት ፋይንዲንግ ሚሽን ላይ ነው ያሉት። ስለዚህ ምን እንዳዩ ምን ተገነዘቡ ምን ለማድረግ እንደሚፈልጉ ወደፊት በሚዘረጉት መስመር ሁኔታውን አይተን ወደ እንትን እንሄዳለን ማለት ነው። ግን የሰላም ጉዳይ ኢትዮጵያ ሁልጊዜ ማጀንዳዋ ነው። ነገር ግን አሁንም ኮንዲሽኖቹ ቀደም እንዳልናቸው ለሰላም እንቅፋት የሆኑ ነገሮች እስከተወገዱ ድረስ ወደ ሰላም ማከለበት ምክንያት አይኖርም የሚል ነው።
አምባሳደር ዲና ሙፍቲ አጽንኦት ሰጥተው እንዳስረዱት አሁን አገሪቱ በመትገኝበት ሁኔታ የድርድር ስራና ሂደት ገና ነው ብለዋል። በሳቸው አገላለጽ የድርድር ጉዳይ በኢትዮጵያ መንግስት በኩል ግልጽ ነው። ወደ ድርድር ለመግባት ለጦርነት ምክንያት የሆኑ ነገሮች መወገድ አለባቸው።
ይሄ ድርድር ከሲቪክ ሶሳይቲ በትግራይ ውስጥ ካሉት አራት እንደዚህ የሚሆኑ ተፋላሚ ፖለቲካ ፓርቲዎች አሉ፣ ከእምነት ተቋማት፣ ከሌሎች ስቴክሆልደርስ ጋር መደራደር ይቻላል የሚለው ነገር ቀደም ብለን ከስናወራ ነበር። ግን ሾርት ኦፍ እነዚህ ተሮሪዝምን ከሚያካሄድ ውጪ ማለት ከነሱ ድርጊት ውጪ ማለት ነው። ነገር ግን ይሄንን በፓርላማ የተወሰነበት ነገር ስቲል ውሳኔ አለ። የኛው አዲሱ ፓርላማ ኦፊሻል የሻረው ነገር የለም። ቢሄቨራቸው ግን ፐርሰናል ነው፣ ያው ኦፒኒየን ነው። አሁንም ተሮሪዝም ውስጥ ነው ያሉት። ይሄ እነዚህ ኮንዲሽኖች ኦሬዲ መፋቅ አለባቸው የሚል ነው። ለጦርነት ምክንያት የሆኑ ነገሮች አንዱ ተሮሪዝም ነው። እነዚህ አትሮሽየስ የሆኑ ፖዚሽኖች ናቸው። በኢትዮጵያ ታሪካዊ ጠላቶች መጋለብ ነው። የኢትዮጵያን አንድነት የማፍረስ ነው። እንደ ኢትዮጵያን ለማፍረስ እኮ ጋንም ድረስ እንሄዳለን ያለ ኃይል ነው አይደል? ስለዚህ ኮንዲሽኖች የሚሆኑት ልጊዜም የኢትዮጵያ አንድነት ለዋላዊነት ከምንም በላይ ነው ያልኩት እሱ ነው። ታሰው
በኢትዮጵያ ሰላምን ለማስፈን እየተደረገ ነው በሚባለው ጥረት የአፍሪካ ህብረትን እንቅስቃሴ የሚመሩት ኦሊሴጉን ኦባሳንጆ ሰሞኑን በሰጡት አጭር አስተያየት የተፋላሚ ወገኖች መሰረታዊ ልዩነት ፖለቲካ ነው ማለታቸው አይዘነጋም። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። የ2013-14 ዓመተ ምህረት የ12ኛ ክፍል ብሔራዊ ፈተና በሰላም መጠናቀቁን መንግስት አስታወቀ። ፈተናው ለተማሪዎች ከመሰጠቱ በፊት ተሰርቆ ስለመውጣቱ በማህበራዊ ሚዲያዎች የተለቀቁ መረጃዎች የሚያሳዩ ሲሆን መንግስትም የተለያዩ አካላት መረጃዎች እንዳደረሱት የትምህርት ምዘናና ፈተናዎች አገልግሎት ምክትል ዋና ዳይሬክተር አቶ ተፈራ ፈይሳ ገልጸዋል። ፈተናው የተጠናቀቀው የ2013 ዓመተ ምህረት ነው። ጉዳዩን በማጣራት እርምጃ እንደሚወሰድም አቶ ተፈራ ገልጸዋል። አሁን ላይ ፈተናውን የተፈተኑ ተማሪዎች የውጤት ምዘናና የዩኒቨርሲቲ ምደባ በጸጥታ ምክንያት ያልተፈተኑ ቀሪ ተማሪዎች ከተፈተኑ በኋላ በጋራ እንደሚገለጽም ምክትል ዳይሬክተሩ አመልክተዋል። ኬኔዲ አባተ ዝርዝር አለው።
ካለፈው ሰኞ ዕለት ጀምሮ ሲሰጥ የነበረው የ2013 ዓመተ ምህረት የ12ኛ ክፍል ብሔራዊ ፈተና ዛሬ ህዳር 2 ተጠናቋል። ለፈተናው ይቀመጣሉ ተብለው ከተጠበቁ ተማሪዎች ውስጥ ከ96 በመቶ በላይ የሚሆኑት ፈተናውን መውሰዳቸውን የትምህርት ምዘናና ፈተናዎች አገልግሎት አስታውቋል። የአገልግሎቱ ምክትል ዋና ዳይሬክተር አቶ ተፈራ ፈይሳ ኢትዮጵያ ካለችበት ወቅታዊ ሁኔታ አንጻር ፈተናው በሰላምና በስኬት ተጠናቋል ሲሉ ዛሬ በሰጡት መግለጫ አስታውቀዋል።
2013 የ12ኛ ክፍል ብሔራዊ ፈተና ዛሬ ሁለት ፈተና በሚሰጥባቸው አካባቢዎች በሰላም ተጠናቋል፣ በስኬት ተጠናቋል። እንግዲህ ይሄንን ስንል ወደ 545381 ተማሪዎች ፈተና ወስዷል ማለት ነው። ይሄ እንግዲህ ኦልሞስት ፈተና ይወስዳሉ ብለን ካሰብነው 96.5% ተማሪዎቻችን ፈተና ወስዷል። እንግዲህ ወቅቱ ያው ሁላችንም የምናውቀው ነው። ሀገራችን በውስጥም በውጭም በጣም እየተፈተነች ባለበት ይሄን ተማሪ ወደ 545,000 ተማሪ ፈተና በወቅቱ መስጠት ወረቀት አጓጉዞ በወቅቱ መስጠት ሰው ኃይል ትልቅ ሰው ኃይል አንቀሳቅሶ ፈተና መስጠት በጣም ትልቅ ስራ ነው። ትልቅ ስኬት ነው ተደርጎ ነው መወሰድ ያለበት። ሀገራችን ወይም እንደ ሀገር እንደ መንግስት ህልውና ማስከበር ብቻም ሳይሆን በልማት ላይም ትልቅ ስራ መስራት እንደሚቻል የተረጋገጠበት አንዱ ማሳያ ይሄ ነው።
ይሁን እንጂ ተማሪዎች ከመፈተናቸው በፊት ፈተናዎች ተሰርቀው ስለመውጣታቸውና በተለያየ መንገድ ስለመሰራጨታቸው የሚጠቁሙ የተለያዩ መረጃዎች መውጣታቸው ይታወቃል። ይህን በተመለከተም በመግለጫቸው ያነሱት አቶ ተፈራ ስለ ፈተናው መሰረቅ መንግስትም የደረሱት መረጃዎች መኖራቸውን ገልጸው ጉዳዩን በተለያየ መልኩ በማጣራት እርምጃ እንደሚወሰድ አብራርተዋል።
እንግዲህ ፈተናው አስቀድሞ ወጥቷል ተሰርቋል እናም የሚሉ ነገሮች እኛም ሰማን እንደማንኛው ከህብረተሰቡም መረጃ እናገኛለን ያው እኛም የክትትሉም አካል ስለሆነ ማለት ነው እንዳላችሁትም ደግሞ አንዳንዶቹ በሶሻል ሚዲያ ተለቋል የሚልም እኛም ግብረ መልስ አለን እነዚህ የሚፈቱበት ግልጽ ስርዓት አላቸው ግልጽ ስርዓት ምንም ዲጂታል ነው ማለት ነው አንደኛው ዝርዝር ሪፖርቶች ይመጣሉ ከክልል ይመጣሉ ከፈተና ጣቢያ ይመጣል ከፈታኞች በተለይ ፈተኑ ክፍል ውስጥ ፈተናው ማኔጅ ያደረጓል ስለወጣዎች ሙሉ ሙሉ ተባይ ደግሞ ተማሪ ጋር ደርሷል ማለት አይቻለም ብዙ ትንተናዎች አሉ። እሱ አንድ ኮምፖነንት ነው። ሁለተኛው ውጤት ተነተናል ይታረማል ውጤት ወርም ይታያል ቴክኒካል ሆኖ ማለት ነው። ስለዚህ እነዚህ ታይቶ በተማሪዎቹ ላይ በፈተናው ላይ የፈጠረው ተጽዕኖ ካለ በትምህርት ቤት ደረጃ በተማሪ ደረጃ በሰብጀክት ደረጃ እንትን ምንድነው ይደረጋል ማለት ነው። ይከታል የሚጀወሰዳል በምንም አይነት በማጭበርበር ወደሞ ባልሆነ መንገድ የተገኘን ነገር ኤጀንሲው ቶለሬት አያደርግም ይሄን ተማሪዎቻችንም ወላጆችም ሁሉም ተረጋግተው እንዲጠብቁን ፈልጋለን።
ከወቅታዊው የጸጥታና መሰል ጉዳዮች ጋር በተያያዘ ፈተናው ባልተሰጠባቸው አካባቢዎች ከክልሎች ጋር በመነጋገር ፈተናውን ለመስጠት ዝግጅት በመደረግ ላይ መሆኑንም የጠቆሙት የትምህርት ምዘናና ፈተናዎች አገልግሎት ምክትል ዳይሬክተሩ አቶ ተፈራ ፈይሳ በአሁኑ ዙር የተፈተኑ ተማሪዎች የውጤት ምዘና ወደፊት ከሚፈተኑት ጋር በጋራ ይፋ እንደሚሆን ነው የተናገሩት።
ያልተፈተኑ አካባቢዎች አሉ። በአማራ ክልልም በኦሮሚያም አንዳንድ ቦታዎች ላይ ያልተፈተኑ አካባቢዎች አሉ። ስለዚህ እነዚህን ምንድነው ወመቼ ነው እናደርገው እንዴት ይሆናሉ የሚለው ነገር ከክልሎቹ ጋር በደንብ ተናበል የልጆቹን ስነ ልቦና ግንባታ ለመፈተን ዝግጁ ናቸው ብለን በሚናስቡባቸው ጊዜ እንሰጣለን። የነሱም ውጤት ከዚህ አሁን ከተፈተኑት ጋር አብሮ ነው በአንድ ላይ ነው እነዚህም ታርሙ የነሱም ታርሙ አንድ ላይ ዩኒቨርሲቲ የሚገቡበት ሁኔታ ይፈጠራል እንጂ እነዚህ ቀድሞ ስለተፈተኑ ቀድሞ አድቫንቴጅ የሚያገኙበት ምንም ምክንያት እንትን የለም። ስለዚህ በተቻለ መጠን ክልሎቹ ማስፈተን በሚችሉበት ሁኔታ ሲረጋገጥ እናስፈትናለን። በዚህ ደረጃ ያው በጥንቃቄ ከክልሎቹ ጋር በቅርበት እየሰራ መሆናችንን ነው ማንሳት የሚፈልገው ማለት ነው።
ፈተናው መሰጠት ከጀመረበት ጊዜ አንስቶ በኢትዮጵያ አብዛኛው የማህበራዊ ሚዲያዎች ላለፉት 4 ቀናት ተዘግተው የቆዩ ቢሆንም ተጠቃሚዎች የተለያዩ አማራጮችን በመጠቀም የሚዲያዎችን አገልግሎት እያገኙ ቆይተዋል። ይህም ተሰርቀዋል የተባሉት ፈተናዎች በቀላሉ እንዲሰራጩ የሚያስችል ነው። ይሁንና የማህበራዊ ሚዲያዎቹ መዘጋት ከፈተናው ጋር ይያያዝ እንደሆነ ለተነሳላቸው ጥያቄ አቶ ተፈራ ምላሽ አልሰጡም። ስለዚህ ጉዳይ እስካሁን ከሌላ የመንግስት አካልም የተሰጠ ይፋዊ መግለጫ የለም። በኢትዮጵያ የ12ኛ ክፍል ብሔራዊ ፈተና ተሰርቆ ወጥቷል ሲባል የአሁኑ ለመጀመሪያ ጊዜ አይደለም። ከዚህ ቀደምም የፈተናዎች መሰረቅ በመንግስትም ይሁን መንግስታዊ ባልሆኑ አካላት በተደጋጋሚ መገለጹ የሚታወስ ሲሆን ከ4 ዓመታት በፊት ፈተናው ተሰርቆ መውጣቱ በመንግስት መረጋገጡና በድጋሚ ታትሞ ለተማሪዎች እንዲሰጥ መደረጉ ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ዘጋቢዎቻችንን እናመሰግናለን። አድማጮች አሁን ደግሞ ተከታዩ ዘገባችን ዩናይትድ ስቴትስና ቻይና ያቆየናል። ዩናይትድ ስቴትስና ቻይና በሚቀጥለው 10 አመት ውስጥ የዓለም ሙቀት መጠንን ከ2 ዲግሪ ሴልሺየስ በታች ለማድረግ የሚያስችላቸውን የረጅም ጊዜ የስትራቴጂ ዕቅድ ለማውጣት ትላንት ረቡዕ በጋራ ያወጡት መግለጫ የኮፕ 26 የአየር ንብረት ለውጥ ጉባኤ ታዳሚዎችን አስደንቋል። የስምምነቱ ዜና የመጣው የዓለም አየር ሙቀትን ለመቀነስ የሚቻልበትን ስምምነት ለማምጣት የሚደረገው ጥረት የመጨረሻው ሰዓት ላይ በደረሰበት ጊዜ ነው። የሄነሪ ሬጅዌል ዘገባ ነው። አሉላ ከበደ ያቀርበዋል። ይቅርታ፣ ደረጀ ደስታ ያቀርበዋል።
ቻይናና ዩናይትድ ስቴትስ የአየር ንብረትን በመበከል የሚታወቁ ሁለቱ ትላልቅ አገሮች ናቸው። ሁለቱ አገሮች የሚወስዱት ውሳኔ የወደፊቱን የአየር ንብረት ለውጥ ለመወሰን ይረዳል። ስለሆነም ሁለቱ አገሮች በጋራ ያወጡት መግለጫ የኮፕ 26 የአየር ንብረት ለውጥ ጉባኤ ታዳሚዎችን ድጋፍ አግኝቷል። የዩናይትድ ስቴትስ የአየር ንብረት ልዩ ልዑክ ጆን ኬሪ እንዲህ ይላሉ።
The United States and China have no shortage of differences, but on climate Cooperation is the
United States እና ቻይና የሚለያዩባቸው ነገሮች አላጡም። ያየር ንብረት ለውጥን በሚመለከት ግን ስራው እንዲሰራ ከተፈለገ ያላቸው ብቻኛ መንገድ በትብብር መስራት ብቻ ነው። ወነቱን እንነጋገር ከተባለ ይህ አስተዋይነት አይደለም። ይሄ ሳይንስ ነው። እንድንጓዝበት የሚያስፈልገውን መንገድ የሚነግረን ሂሳብና ፊዚክስ ነው።
የቻይና የአየር ንብረት ዋነኛ ተደራዳሪ ዚ ዜኑሃም እንዲህ ብለዋል።
In the area of climate change, there is more agreement between China and the US than divergence.
የአየር ንብረት ለውጥን በሚመለከት በዩናይትድ ስቴትስ እና በቻይና መካከል ከሚለያዩ ነገሮች ይልቅ ሊደረጉ የሚገቡ በርካታ ስምምነቶች አሉ። ለጋራ ትብብራችን ከፍተኛ አስተዋጽኦ እንዲያደርጉም መጠቀም ይቻላል።
በሁለቱ አገሮች መካከል የስምምነት ቃል ከተገባባቸው ውስጥ የሜቴን ጋዝ ልቀትን፣ ህገወጥ የደን ጭፍጨፋን፣ የታዳሽ ኃይል ውጤቶችን ማጠናከርን፣ ለደሃ አገሮች የሚሰጠውን የፋይናንስ እርዳታ ማፋጠን ይገኙበታል። ይሁን እንጂ የስምምነቱ መግለጫ የተለየ ቀንና ግብን ለይቶ አላስቀመጠም። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ከስምምነቱ በኋላ ባስተላለፉት የትዊት መልእክት የአየር ንብረት ለውጡን ቀውስ ለማስወገድ ዓለም አቀፍ ትብብርና አጋርነት ያስፈልጋል። ይህ ወደ ትክክለኛው አቅጣጫ ለማምራት አስፈላጊ እርምጃ ነው ብለዋል። በአየር ንብረት ዙሪያ የጉባኤው ተሳታፊዎች አገሮች የዓለም የሙቀት መጠንን ከ1.5 ዲግሪ ሴልሺየስ እንዳይበልጥ ለማድረግ የሚደርሱበትን የመጨረሻ ስምምነት ውሳኔ እስከ አርብ ድረስ አተመው ለማውጣት ዝግጅት ላይ በሚገኙበት በዚህ ወቅት በዩናይትድ ስቴትስና ቻይና የተደረሰበት ስምምነት ሂደቱን እንዲቀላጠፍ እንደሚያደርገው ተነግሯል። ዓለም አቀፉ የአየር ንብረት ጉባኤ አዘጋጅ መሪ የሆኑት የእንግሊዝ ጠቅላይ ሚኒስትር ቦሪስ ጆንሰን የጉባኤው ተሳታፊዎች ይህን አጋጣሚ እንዲጠቀሙበት አሳስበዋል።
ዛሬ ነገሮች እጅግ አስቸጋሪ ሆኖ ያገኘናቸው ነው። ይሁን እንጂ ግን አይቻሉም ማለት አይደለም። የዓለም የሙቀት መጠንን ከ1.5 ዲግሪ ሴልሺየስ በታች ማድረግ አንችልም ማለት አይደለም።
በጉባኤው ተሳታፊዎች ዘንድ የአየር ንብረት ቀውሱን ለመቋቋም የበኩላቸውን ጥረት እንዲያደርጉና ኢኮኖሚያቸውን ከካርቦን ልቀት ውጪ እንዲገነቡ ማድረግ የሚቻልበትን መንገድ አነጋጋሪ ሆኗል። እንደ አውሮፓ አቆጣጠር በ2019 በተገባው ቃል መሰረት የበለጸጉ አገሮች ለታዳጊ አገሮች ምን ያህል ገንዘብ መስጠት ይገባቸዋል በሚለው ጉዳይ ላይ ተሳታፊዎቹ እየተደራደሩ ነው። የእንግሊዝ ጠቅላይ ሚኒስትር ቦሪስ ጆንሰን እንዲህ ብለዋል።
And it's very frustrating to see countries that have spent 6 years
ተፋሰጭውን የፓሪስን ስምምነት በመፈረማቸው በግልጽ የተበረታቱ አገሮች ላለፉት 6 ዓመታት ቆይተው አሁን ለዚህ ችግር ላሉበት ሁኔታ ተጋልጠው ሲገኙ በጣም ያሳዝናል። ሌሎች የተጋለጡ አገሮችና መጪው ትውልድ ዛሬ ከዚህ ከግላስኮ ጉባኤ ከውዲሁ እንዲከፈላቸው እየጠየቁ ነው።
ተናንት ረቡዕ ታትሞ የወጣው የመጀመሪያው ረቂቅ አገሮች የሚያደርሱትን ልቀት እንደ አውሮፓ አቆጣጠር በ2022 መጨረሻ ላይ የሚቀንሱበትን መንገድ መከለስና ማጠናከር እንዳለባቸው ያሳስባል። የበለጸጉ አገሮች ለድሆቹ አገሮች በየአመቱ ለመለገስ ቃል ከገቡት 1 ቢሊዮን ዶላር በላይ እንዲሄዱም ያሳስባል። መንግስታት የከሰልና የተፈጥሮ የጋዝ ምርቶቻቸውን እንዲቀንሱም ያዛል። ይሁን እንጂ ለአፈጻጸሙ የተወሰኑ ቀነ ገደቦች አላመለከተም። ጄኒፈር ሞርጋን የግሪን ፒስ ኢንተርናሽናል ስራ አስፈጻሚ ናቸው። እንዲህ ይላሉ።
Countries need to commit to actually come back to increase and strengthen their targets and their actions.
ሀገራቶች እንዲያውም ተመልሰው መጥተው ያስቀመጧቸውን ግቦችና እርምጃዎቻቸውን ማጠናከር ይኖርባቸዋል። ያ አንድ ነገር ነው። የስምምነቱ ሰነድ የከሰልና የተፈጥሮ ጋዞችን የሚያመነጩ ሁሉ እንደሚቋረጡ ይገልጻል። እርግጥ ነው በምን ቀንና መቼ ሊወገዱ እንደሚገባ መቀመጥ ይኖርበታል። ይሁን እንጂ በሰነዱ መቀመጣቸው በራሱ አንድ ነገር ነው።
ቻይናና ዩናይትድ ስቴትስ በጋራ ያወጡት መግለጫ ለጉባኤው ተጨማሪ ግብአት ሆኗል። ቀሪዎቹ ሰዓታት ዓለም አቀፉ ማህበረሰብ እጅግ አደገኛ የሆነውን የዓለም ሙቀት መጠንን ለመቀነስ መስማማቱን የሚያሳይበት ይሆናሉ።
ዜናና የትንታኔ መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሐሙስ ህዳር 1/2013/14 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com እንደዚሁም በአትቪያምሃሪክ የፌስቡክ ገጻችን መከታተል ትችላላችሁ። #ቪአምሃሪክ ደግሞ የትዊተር ገጻችን ነው። ተከተሉን። በተጨማሪም በስልክ ቁጥራችን እናስታውሳችሁ 202205942 የውስጥ መስመር 14 ብላችሁ ከደወላችሁና በድምጽ በተቀመጠው መመሪያ መሰረት መልእክት ካኖራችሁልን ይደርሰናል። ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን እያቀናበረችልን ትገኛለች። አሁን ወደ ሁለተኛው አጋማሽ ቅንብራችን ደርሰናል። ወደ መጀመሪያው ዘገባ እንለፍ። የኦሮሚያ ቱሪዝም ቢሮ በዛሬው ዕለት ለጋዜጠኞች መግለጫ ሰጥቷል። በመግለጫውም የኮቪድ-19 እና የሰሜኑ ጦርነት የቱሪዝም ኢንዱስትሪውን እንደጎዳው ይህንንም ደግሞ ለማስተካከል አዲስ እቅድ መቀየሱን አስታውቋል። መግለጫውን የተከታተለችው ዘጋቢያችን ፀሐይ ዳምጠውናት እንደሚከተለው ታቀርባለች።
የኦሮሚያ ቱሪዝም ኮሚሽን ዛሬ ለጋዜጠኞች ባደረገው ገለጻ በክልሉ የቱሪስት መዳረሻ የሆኑትን አካባቢዎች በመለየት ለማልማት የሚያስፈልጉ ቅድመ ሁኔታዎችን እያከናወነ መሆኑን ነው ያስታወቀው። የኮሚሽኑ ምክትል ኮሚሽነር አብይ ተሰማ እንደገለጹት በኦሮሚያ ክልል ያሉት የቱሪስት መዳረሻዎች በተገቢ ሁኔታ አለመሞም ሲሉ ገልጸዋል።
ለተኛ ቱሪዝም ፕሮጀክቶቻችንም በጣም ጠባብ ናቸው። እነዚህን ችግሮች ለመፍታት በነገራችን ላይ በድርጅቱ እድገት መሰረት ኦልሞስት እኛ አሁን ያለነው በጅማሮ ፌዝ ነው ማለት ይቻላልና አሁን እየሰራን ያለነው ይሄን ችግር የምንፈታበት የህግ አግባብ ምንድነው የሚባለው የሬጉላቶሪ ፍሬምወርኮችን የማሻሻል ስራ ላይ ነው እየተሰራ ያለነው። ሁላችሁም እንደምታውቁት ከዚህ በፊት ቱሪዝም በብዙ ደረጃዎች ነበር ዴስቲኔሽኖቻችን ማኔጅ የሚደረጉትና እነዚህ ነገሮችን በክልል ደረጃ ለመቅረፍ ጫፔሮሚያ ቅርብ ጊዜ ባደረገው የአስተሳሰብ ያካላትን ተግባር በመወሰን የተደረጉ አንዳንድ ማሻሻዎች አሉ። በተጨባጭ በእኛ ኮሚሽን ኢኒሼቲቭ ከተሰሩ ስራዎች ውስጥ አንዱ ምንድነው የመዳረሻ ልማት አካባቢ ፕራይቬት ሴክተሩ ገብቶ እንዲያለማ ከፕራይቬት ሴክተሩ ጋር ያለውን አማራጮችን የማስገንዘብና እነሱ ዛ ላይ ኢንቨስት እንዲያደርጉ አዋጭነቱን የማቅረብ እነሱን ኢንሴንቲቫይዝ የማድረግ ጉዳይ ነው።
ይህ ኮሚሽን ከተቋቋመ 15 ወራት ያስቆጠረ ሲሆን አሁን የቱሪስት መዳረሻዎችን ለመለየት ጥናቶች እያካሄደ እንደሆነ ተገልጿል። በአሁኑ ጊዜ 3 የቱሪስት መዳረሻዎችን ለይቶ ለማልማት እየሰራ ነው ሲሉ ኃላፊው አክለዋል።
በአንድ በኩል በፌደራል የመንግስት በኩል የተደረገ በክልላችን 3 መዳረሻዎች የታክስ ፎይት አላቸው። የባሌ ማውንቴንስ ናሽናል ፓርክ፣ የአብጃታ ሻላና ወንጪ እነዚህ የታክስ ኤግዛምፕሽን ስላላቸው ለአምስት አመት የሚቆይ በዛ መልክ ኢንሴንቲቮችን እያቀረቡ የማበረታታት ጉዳይ ነው። በሁለተኛ ደግሞ ያን በሆነ አጭር ጊዜ ነው እንጂ ረጅም ጊዜ ሶሉሽን ስለማይሆን በረጅም ጊዜ ደግሞ ምንድነው የሚያስፈልገው ቀደም እንዳነሳሁት ከፍተኛ በጀት የሚጠይቅ ነገር ስለሆነ በኦሮሚያ ክልል ደረጃ የፓብሊክ ፕራይቬትን ፓርትነርሺፕን ኮኦርዲኔት የሚያደርግ ኦፊስ ተቋቁሞ ነበር። ግን የፓብሊክ ፕራይቬት ፓርትነርሺፕ በምን የህግ ማቀፍ ነው ስራ ላይ ሙሉ የሚባል አልተሰራም ነበርና ለዛ መነሻ የሚሆን የህግ ማቀፎች ተሰርተው ለክልሉ ምክር ቤት ቀርቦ እየተገመገመ ነው። አሁን ሱባጭር ጊዜ ያልቃል። በሁለተኛ ደረጃ ደግሞ ምንድነው በጀት ኢንቴንሲቭ ስለሆነ አሁንም ስለሚጠይቅ ቱሪዝም ፈንድ የምናሰባስብበት ነው። ከቱሪዝም መዳረሻዎች አካባቢ ወይ ቱሪዝም ኢንዱስትሪ ላይ ከመሳተፉ አካላት የሚሰበሰብ ጎረቤታችን እንደ ኬንያን ኤክስፒሪንስ ብንወስድ 2% ከሰርቪስ ላይ ሌቪ የሚደረጋል። እንደዛ ያሳባሰብ ነው የምንሰራው። በዛ መልክ በኮሚሽናችን እየተሰራ አለ። ያ ነገር የህግ ማቀፉ እየወጣ ነው። ያ ከወጣ የፕራይቬት ሴክተሩን እዛ ላይ እናሳትፋለን። ሁለተኛ ምንድነው ፖቴንሻሊ መልማት የሚችሉት ቦታዎች የት ናቸው ተብሎ በክልላችን ደረጃ ተለይተው የዴስቲኔሽን ዴቨሎፕመንት ዲዛይኖችን እያሰራ ነው።
በ2013 ዓመተ ምህረት ከ2 ሚሊዮን በላይ የሚሆኑ የሀገር ውስጥ ጎብኚዎች በክልሉ ያሉትን የቱሪስት መዳረሻዎችን የጎበኙ ሲሆን በሀገሪቱ የተከሰተው የኮቪድ-19 ወረርሽኝና የሰላም አለመረጋጋት ዘርፉን ጎድቶታል ሲሉ አክለዋል። አቶ አብይ
ቱሪዝም ኢንዱስትሪ እንደምናውቀው ቬሪ ሴንሲቲቭ ኢንዱስትሪ ስለሆነ ከሰላምና ደህንነት የተጠበቀ ኢንዱስትሪ መሆን አለበት። ያን ነገር ስናይ የሰላም ሁኔታ ነሰሰሊ ቱሪዝም ኢንዱስትሪ ሳይሆን እንደ ሀገርም ደረጃ ካየነው የተለያዩ ችግሮች በሰሜን በኩል ካሉ ወረራዎች ጋር ተያዘ አንዳንድ ኢንስታቢሊቲዎች አሉ። ኢንተርናሽናል ቱሪስቶችም ደግሞ ብንወስድ በሚዲያ ካምፔኖችም ካለ ትንሽዬ warning ከተሰጣቸው ትንሽ ኢንተርናሽናል ኮሚኒቲው የመበርገግ አይነት አዝማሚያ ያለና እውነት ለመናገር ከአምና የኢንተርናሽናል ቱሪስት ፍሎውን ካየን በሀገርም ደረጃ እና ተመሳሳይ ኦሮሚያ ብቻ ሳይሆን በሀገርም ደረጃ ካየን ትሬንዱ ትንሽ የመቀነስ አይነት እንትን ከኮቪድ ጋር ከትራቭል ሪስትሪክሽን ጋር ታይዞ በዛ ላይ ደግሞ ጦርነቱ ወይንም የሰላም ጦቱ ስመጣ ደግሞ እዛ ላይ ተደምሮ ራሱን ችግር ይሆናል። ግን ምንድነው ሰስቴነብል ስትራቴጂ የሚሆነው እንደ መንግስት ደረጃ ባጭር ጊዜ ውስጥ ሰላሙን ፒስ እንደሆነ የማስተበቁ ስራ እየተሰራ ነው ብለን እናስበው እየተሰራም እንደሆነ እናምናለን። ግን በእኛ በኩል ግን ሰስቴነብል የቱሪዝም ማርኬት የሚሆነው የኢንተርናሽናል ቱሪስቱ ሳይሆን የዶሜስቲክ ቱሪስቱ ነው። የዶሜስቲክ ቱሪስቱን ደግሞ ለማነቃነቅ ብዙ እየተሰሩ ያሉ ስራዎች አሉና ባጭር ጊዜ ውስጥ ብዙ ለውጦች አሉ። በነገራችን ላይ የቪዚት ኦሮሚያ ሙቭመንት የሚለውን ከጀመርን በኋላ በካምፔናችን ራሱ ብናይ ብዙ ሃይከርስ ብዙ ትሬኪንግ ግሩፖች እንዳው ቆጥሮ ዳታ ማኔጅ የምናደርግበት ችግር ስላለ ነው እንጂ የዶሜስቲክ ቱሪስቱ ችግር በጎላ መልኩ አይታይም ኢንተርናሽናል ቱሪስቱ ነው እንጂ። በሆነም ግን ኢንዱስትሪ ሴንሲቲቭ ስለሆነ ኮሙኒኬሽን እናደርጋቸው የነሱ ሴፍቲ እና ሴኩሪቲ በተጠበቀ መልኩ መሆን ስላለበት ከኢንተርናሽናል ቱሪስት አኳያ ኮቪድ ላይ ተጨምሮ የሰላም እና ደህንነት ጉዳይ ከፍተኛ ጫና በኢንዱስትሪው ላይ አለ። አይ ሆፕ ባጭር ጊዜ ውስጥም የሰላም ሁኔታ ይረጋጋትና ኢንዱስትሪው የሚያገግማል የሚል ተስፋ አለ።
የቱሪዝም ኢንዱስትሪ ዘርፍን ለማነቃቃት የሀገሪቱ ሰላም መረጋጋት ቅድሚያ ሊሰጠው ይገባል ብለዋል ምክትል ኮሚሽነሩ። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአማርኛ ቋንቋ የራዲዮ በቴሌቪዥን ወይም ደግሞ የራዲዮ በምስል ዝግጅታችንን ነው። ወደ ተከታዩ ዘገባችንን ወሰዳችሁ። በኦሮሚያ ክልል የተለያዩ ዞኖች የሚገኙ አርሶ አደሮች በዘንድሮ የመኸር እርሻ ወቅት የተሻለ ማረስ መቻላቸውን ለአሜሪካ ድምጽ ገለጹ። ምክንያቱም ደግሞ የክረምቱ ዝናብ በአግባቡ መዝነቡ ነው ብለዋል። ሰሞኑን ከምስራቅ ሸዋ ዞን አንዱን የአርሶ አደሮች የእርሻ ማሳ የጎበኘው ዘጋቢያችን ገልሞ ዳዊት ተከታዩን ዘገባ አድርሶናል።
አቶ ንጉሴ ለማታ የምስራቅ ሸዋ ዞን ሎሜ ወረዳ ሸራድ ባንድ ባቀበሌ ማብር ነዋሪ ናቸው። ዘርተው የደረሰላቸው የጤፍ ሰብል በማጭር ላይ ያሉ ነበር ያገኛናቸው።
ካማኑ ቀርጤን ትልማማ ቀርጤት ኩንታላ አፍሬን አርገና የታያዳ ይራከው ያደቂያት
እኛ በቀርጥ ነው የምንገምተው። በአንድ ቀርጥ እስከ 4 ኩንታል እናገኛለን ብለን እንጠብቃለን። አሁን በማጨድ ላይ ያለነው አብዛኛው ጤፍ ሲሆን ስንዴ፣ ምስር፣ አተርና ባቄላም ይከተላሉ።
የተሰበሰበው ጤፍ ለምን ለምን አግልግሎት እንደሚውል አቶ ንጉሴ ቀድመው እቅዳው ተተወለታል።
አማካ መመደበራን ወልፈናል መቀለባይን
ለማዳበሪያ ግዢና ለቀለብና ወለዋለን። በአብዛኛው ግን ለሽያጭና ቀርባለን።
አቶ ንጉሴ የዘንድሮ ምርት የተሻለ መሆኑን ከተናገሩ በኋላ በቂ ዝናብ በጊዜ መዝነቡ ለአርሶ አደሮች ምቹ ክስተት ነበር ብለዋል። አቶ ምስፍን ተሾመ የምስራቅ ሸዋ ዞን የግብርና ቢሮ ኃላፊ ናቸው።
ኡምሽ ሰሳብረት ጎሰለማን ከሰሳባ ጅርቶ ኩምነነማትና ኩማማገርቴ ከነ
የምርት መሰብሰብ ስራውን እየሰራን ያለነው በሰው ጉልበትና አጭዶ በሚወቃ ማሽን ወይም በኮምባይነር ነው። ከ250 በላይ ኮምባይነሮች ምርት እየሰበሰቡ ነው። በዞኑ ለአጨዳ ከደረሰው ምርት ከ30% በላይ አሁን ተሰብስቧል። በዘንድሮ መኸር ከ16 ሚሊዮን ኩንታል በላይ ሰብል እንሰበስባለን ብለን እየጠበቅን ነው። ደግሞም የዘንድሮ ምርት የተሻለ ነው።
ወምሽቱማን ይሳሌ ባየ በሬዳ ተመረና
የክረምት ዝናብ በወቅቱ መዝነቡ ለዘንድሮ ምርት መሻሻል ምክንያት መሆኑን ያብራሩት አቶ መስፍን በተጨማሪም የግብርና ባለሙያዎች ተገቢ ክትትልም የራስዎ አንታው ሚና እንደነበረው ገልጸዋል። ተጨማሪው ደግሞ የግብርና ምርቶች ገበያን ማመቻቸት መሆኑን ተናግረዋል።
አከጎርነ ከነት ከራስ ዲን አማይሰ ከነፍሩ ከደን ተኩፋ ወልቲ ለሚሰገባ ኡምኔጅር
ከግብርና ቢሮ ከንግድ ቢሮና ከህብረት ስራ ማህበራት ጋር ሆነን የገበያ ትስስር ለመፍጠር ሰርተናል። የኮንትራክት እርሻ እንዲለመድም ስራ ጀምረናል። የህብረት ስራ ማህበራትንም አጠናክረናል። ሆኖም እነዚህ በቂ ባለመሆናቸው አሁንም ብዙ መስራት የሚገቡን ስራዎች አሉ።
ሰን ሰከለቲ ሰኒኒ ወኒ ኩኑ ጀተሜ አመደንዳም ገሩ ጋዳ ጀቻንጁ ድር ጎምበስ ዱዳ ዱዳ ዱዳ
የኦሮሚያ ክልል ግብርና ቢሮ ምክትል ኃላፊ አቶ ጌቱ ገመቹ በኦሮሚያ ክልል ስር ባሉ ዞኖች የዘንድሮ ምርት መሰብሰብ ስራ መጀመሩን ገልጸው ከ6 ሚሊዮን ሄክታር በላይ የእርሻ መሬት ከ198 ሚሊዮን ኩንታል በላይ እህል ለመሰብሰብ አቅደው እየሰሩ መሆኑን ገልጸዋል። ዘንድሮ የጣለው ዝናብ በሰብል ላይ ጉዳት አለመድረሱን በበጎ አንስተዋል።
አለጋሪቱሬ ተናራቂ ወድ አብሚአኒ ባይይ ጋርታ ኢትቆፎሶን ታንሞ
ይህ ብቻ አይደለም። ዘንድሮ የኩታ ገጠም ስራን በስፋት የሰራንበት አመት ነው። ባለፈው አመት ወደ 2.2 ሚሊዮን ሄክታር መሬት ብቻ በኩታ ገጠም የለማ ሲሆን ዘንድሮ ይህ ቁጥር ወደ 3.6 ሚሊዮን ከፍ ብሏል። የኩታ ገጠም ስራችን አፈጻጸምና ቁጥጥሩ የተሻለ ስለሆነ ምርቱም የተሻለ ሆኗል ብለን እናምናለን።
ጋር ለገነት ይተናሉ።
አቶ ጌቱ ጨምሮ በኩታ ገጠም ማረስ አርሶ አደሮቹ ወደፊት በወጣው ቅድመ ሰረት በአግባቡ ሲደራጁ የገበያው ችግርንም ለመፍታት እንደሚረዳ ተናግረዋል። መንግስት መርሃ ግብሩን ለማስቀጠል እንደሚሰራም ገልጸዋል። ለአሜሪካ ድምጽ ገልሞ ዳዊት ከምስራቅ ሸዋ ዞን ሎሜ ወረዳ።
አድማጮች አሁን ደግሞ እስቲ ወደ ድሬዳዋ እንሰዳችሁ። የድሬዳዋ አስተዳደር የዋጋ ንረትን ለማረጋጋት የቅዳሜና እሁድ የመንገድ ላይ ገበያ መጀመሩን አስታውቋል። ከዚራ ወይም የቀድሞ ማዘጋጃ ቤት የተጀመረው የቅዳሜና እሁድ ገበያ በቀጣይ ወደ ሌሎች 4 መንደሮችም እንደሚስፋፋ አስተዳደሩ ገልጿል። ሸማቾችም በመደበኛ ገበያው ከመያገኙት ባነሰ ዋጋ ልዩ ልዩ ምርቶችን በዚች ገበያ አግኝተዋል ተብሏል። ገበያው ጊዜያዊ ገበያን ብቻ ወይም ዋጋን ለማረጋጋት ብቻ የታለመ አይደለም ሲልም ተነግሯል። አዲስ ቸኮል ወደዚች ገበያ አምርቶ ያጠናቀረውን ዘገባ እንደሚከተለው አሰናድቶታል።
የድሬዳዋ አስተዳደር በዋናነት ባስቤዛ ምርቶች ላይ የሚታየውን የዋጋ ንረት ለማረጋጋት ቅዳሜና እሁድ የመንገድ ላይ ገበያዎች መጀመሩን አስታውቋል። የአስተዳደሩ የንግድና ኢንዱስትሪ ቢሮ ምክትል ኃላፊ አቶ አብዲ ሙክታር በተለይ ለአሜሪካ ድምጽ እንዳስታወቁት ቢሮአቸው የዋጋ ንረት ለማረጋጋት ነጋዴዎች ላይ ቁጥጥር ከማድረግና የዋጋ ተመን ከማውጣት ባሻገር የአከፋፋዮችና የቸርቻሪዎችን ሰንሰለት አስቀርቶ በቅናሽ ዋጋ የግብርናና የፋብሪካ ውጤቶች የሚቀርቡበት የቅዳሜና እሁድ ገበያ መጀመሩን አስታውቋል።
ይሄንን የዋጋ ንረትን ከመቀነስ አኳያ ዋነኛው መስራት ያለበት አንዱ የአቅርቦት ስራ ነው። ሁለተኛ ደግሞ የቁጥጥር ስራ ነው። ስካውን ድረስ እናካሄድ የነበረው የቁጥጥር ስራዎች እንደ ከተማ አስተዳደርም እናካሄድ በነበርናቸው ሂደቶች ነበሩ። ነገር ግን አሁን የቁጥጥር ስራ ጎን ለጎን ደግሞ የአቅርቦት ስራም ደግሞ አምራቹ ማህበረሰብ ለማህበረሰብ ቀጥታ እንዲያቀርብ የማድረግ ስራ ምናል በጣም አሁን ጀመርነው። ስለዚህ ከዚህ ጋር ታይዞ አሁን ስናይ አንዱ የፋብሪካ ውጤቶች ናቸው፣ ሁለተኛ ደግሞ የግብርና ውጤቶች ናቸው። ስለዚህ ከዚህ ጋር ታይዞ በመሃል ያለው አካፋይና ቸርቻሪ ሳይገባ ሸማቹ ማውጣት ቀጥታ በፋብሪካ ዋጋ እንዲገዛ በዚህ ከቅዳሜና እሁድ ገበያ ጀምረን በዚህ መልኩ አሁን ዛሬ ያከናወን ያለ ነው።
በእለቱ 20 ሊትር ዘይት ለአራት ገስቶች ይካፈሉ ያገኘናቸው ሸማቾች የዘይት ዋጋ ገበያ ላይ ካለው ያነሰ መሆኑን ለአሜሪካ ድምጽ አስታውቀዋል።
እኔ ስሜ ሰናይ ኪዳኔ ገብረ ሚካኤል ባላለሁ የድሬዳዋ ተወላጅ ነኝ። እዚህ ተወልጄ ነው ያደኩት። በአሁኑ ሰዓት በድሬዳዋ ላይ በጣም የኢኮኖሚ በጣም ከባድ ችግር ነበረብን። ይኸውና በዛሬው ዕለት እንደምታዩት በጣም የዘይት አቅርቦት፣ የስኳር፣ የድንች፣ የሽንኩርት የሁሉ ነገር አቅርቦት በመጠነኛ በተመጣጠነ ዋጋ በህዝቡ ዋጋ ለህዝቡ ተመጣጣኝ አነስተኛ ኑሮ ላላቸው ሰዎች በሙሉ ተመጣጣኝ ሆነ አቅርቦት አርገውልናል። በጣም ደስ ብሎናል። ህዝቡም እንደልቡ ከጠዋቱ 12 ሰዓት እስከ ማታ 12 ሰዓት ግብይት እያደረገ ነው። ዘይት ከውጭ በመንገዛው ከ450 ብር በላይ በታችም ነው። አሁን ግን በ380 ብር ሂሳብ 5 ሊትር እየገዛን ያለ ነው።
ስኳር ለመግዛት ተሰልፈ ያገኘናት ወጣት ሊዲያም ስኳር በቆታ የሚሸጥ ከመሆኑ በስተቀር ዋጋው ገበያ ላይ ካለው ቅናሽ እንዳለ ትናገራለች።
ስሜ ሊዲያ አንተነ ይባላል። እዚህ ባዛር ስኳር ለመግዛት መደብር 50 ብር ነው፣ እዚህ 35 ብር ነው። አይ የለም እንደዛ የምንፈልገው በተመን ነው። 2 ኪሎ ነው፣ ከ2 ኪሎ በላይ የለም። ሁሉም አለ፣ ግን እኛ ዘይትና ስኳር ነው የምንገዛው። ዘይት መደብር 500 ብር ነው እዚህ 380
በገበያው ላይ ዘይት ስኳርና ሳሙና ከመሰሉ የፋብሪካ ውጤቶች ባሻገር ሽንኩርት ቲማቲም ድንችና ጤፍን የመሰሉ የግብርና ውጤቶችም ለገበያ ቀርበዋል በሽያጭ ስራ ላይ ተሰማርተው ካገኘናቸው መካከል የሳዳን ቀበሌ ሸማቾች ማህበር ይገኝበታል ሸማች ማህበሩ ከፋብሪካ ውጤቶች ባሻገር ከጎጃምና ሸዋ ጤፍ ያስመጣ በቅናሽ ዋጋ ያቀረበ እንደሚገኝ ይናገራል
ካልወርክ ይባላል የቀበሌ 02 ሸማች ሰራተኛ ነኝ እዚህ ጋር ያሉት ቋጭ ዘይት አለ ባለ 20 ሊትር ሃሊት ነው ለራስተው ነው እናከፋፍለው አንድ ሰው 5 ሊትር ነው ወስደን እንችላለን 5 ሊትር 376 ብር ነው ሌላው ደግሞ ፈሳሽ እቃዎች አሉ ለቃ የሚጠቅሙት ፈሳሽ ሳሙናዎች ባለ 5 አለ እዚህ ጋር ባለ 5ቱ 225 ብር ነው ገበያ ላይ እስከ 250 እና እስከ 270 ነው እኛ ጋር ግን 225 ነው ይሄኛ ደግሞ ሳሙና ይሄኛው የልብስ ነው ይሄ 80 ብር ነው በፍሬ 16 ብር ነው ይሄኛው 60 ብር ነው በፍሬ 12 ብር ነው 12 ብር ሂሳብ ነው የሚሸጠው ማለት ነው ገበያው ላይ እስከ 20 ብር ናቸው ሸማቹ በጣም ሁሉ ነው እየገዛ ነው እዚህ አሁን እቃዎቹ እያለቁብን ነው እየሄደን እያመጣን ያለ ነው ማለት ነው እና ብዙ ሸማች እዚህ ነው ያለው እንዳለ ጤፍም አለ ጤፍ እዚህ አሁን እዚህ አለ ለሳምፕል ያመጣ ነው መጋዘን ውስጥ አለ ባለ 48 እና ባለ 49 አለ ከባህር ዳር የመጣና ኦሮሚያ ክልል ከወልሶ አካባቢ ያመጣ አለ ጤፍ ገበያ ላይ እስከ 50 እና እስከ 55 ነው 1 ኪሎ አዎ
ከዚህ ላይ ቀድሞ ማዘጋጃ ቤት አካባቢ መንገድ በመዝጋት የተጀመረው ያስቤዛ ምርቶችን የማቅረብ ስራ ወደ ሌሎች ሰፈሮችም እንደሚስፋፋና ቦታዎችም እንደተለዩ የንግድና ኢንዱስትሪ ቢሮ ምክትል ኃላፊው አቶ አብዲ ሙክታር ይናገራሉ።
በሁሉም ቀበሌዎች በተለይ በሳቢያን ሰይዶ አካባቢ ሙሉ እስከ ወደ ዩኒቨርሲቲ ሜድ መንገድ ዘግተን እሱ አንድ ማስፋፊያ ቦታ ብለን ነው የወሰነው። አሸዋ አካባቢ እንደዛው ነው። እንደዛው ደግሞ 04 ወደ ገንደቆሪ አካባቢ እሱም የማስፋፊያ ስራ ብለን የወሰናቸው ቦታዎች ናቸው። 08 ላይም ደግሞ አስታጥቄ ሜዳ ላይ እሱም የማድረግ ስራ ነው ለወደፊት አስበን። ምናልባት ይሄን በቀጠለ መልኩ ይሄን ባጠናከረ መልኩ በዚህ ይሄንን ባለበት ሌሎችን ደግሞ የማስፋፊያ ስራ አቅደን እየሄድንበት ያለው።
የቅዳሜና እሁድ ገበያው ለጊዜው ገበያን የማረጋጋት አላማ ብቻ የያዘ ሳይሆን ዘላቂ ሆኖ የሚቀጥል እንደሆነ ነው አቶ አብዲ የሚናገሩት።
ቅዳሜ ራሱ ያስታውቃል። እኛ እዚህ ላይ ብቻ ለምን ቆመው ቀደም እንዳልኩ ሁሉም ቀበሌዎች ላይ የማስፋፊያ ስራ ነው መናከረው። ስለዚህ ቅዳሜና እሁድ ገበያ ቀጥታ በጠናከረ መልኩ እስካለን ድረስ ፈጣሪ እስካለን ድረስ ያው ይከተላል።
አልባሳትና ሌሎች ሸቀጦችን በእሁድ ገበያ የሚያቀርቡ ሌሎች ከተሞች ቢኖሩም የዋጋ ንረት የሚስተዋልባቸውን ሸቀጦች በማቅረብ ግን አዲስ አበባና ድሬዳዋ ብቸኛ ከተሞች ናቸው። የድሬዳዋ አስተዳደር ባለፈው ቅዳሜና እሁድ ከዚራ የቀድሞ ማዘጋጃ ቤት በጀመረው የገበያ በሁለት ቀን ውስጥ 4.6 ሚሊዮን ብር ግብይት እንደተፈጸመና በዚህም የሸማቾችን 1 ሚሊዮን ብር መቆጠብ እንደተቻለ ከንግድ ጽሕፈት ቤት ያገኘነው መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮል ተዘገበው እና መሰግናለን አድማጮች። አሁን ደግሞ እስቲ ወደ ባህልና ማህበረሰብ ዝግጅታችን እንወሰዳችሁ። በዛሬው የባህልና ማህበረሰብ ዝግጅታችን አንድ ፊልም እና የፊልሙን ታሪክ ነው እናስተዋውቃችሁ። በእስር ላይ እያለ ህይወቱ ላለፈው የቀድሞ የአዲስ አበባ ዩኒቨርሲቲ ተማሪ ጋዲሳ ህርጴሳ ህይወት ዙሪያ የሚያጠነጥን ፊልም ተሰርቶ ተመርቋል። ቤተሰቦቹና የፊልም አዘጋጆቹን ያነጋገረው ዘጋቢያችን ገልሞ ዳዊት በተከታዩ ዘገባ ይዳስሰዋል።
በአዲስ አበባ ዩኒቨርሲቲ ቴክኖሎጂ ትምህርት ክፍል የመጨረሻ ዓመት ተማሪ የነበረው ጋዲሳ ህርጴሳ ነሐሴ 26 1996 በወቅቱ ኢትዮጵያን ሲያስተዳድር በነበረው የኢህአዴግ መንግስት የደህንነት ሰዎች በቁጥጥር ስር መዋሉ በፊልሙ የተሰራው የህይወት ታሪኩ ያሳያል። ወንድሙ አቶ ታዬ ህርጴሳ ጋዲሳ በመንግስት ሰዎች ከተወሰደ በኋላ በሁለተኛው ቀን በማዕከላዊ እስር ቤት እንዳገኙት ያስታውሳሉ። ለእስሩ ምክንያትም በወቅቱ የኦሮሚያ ክልል አስተዳደር መቀመጫ ከአዲስ አበባ ወደ አዳማ እንዲዛወር የተወሰነውን ውሳኔ በመቃወሙ እንደነበር ገልጾልናል። ከሁለት ዓመት የእስር ቆይታ በኋላ በቃሊቲ ማረሚያ ቤት ውስጥ ጉዳት እንደደረሰበትና ወደ ምኒልክ ሆስፒታል ለህክምና ተወስዶ ህይወቱ ማለፉን ወንድሙ አቶ ታዬ ያስታውሳሉ። ከብዙ ዓመታት በኋላ በቅርቡ የማዕከላዊ እስር ቤት ተዘግቶ ወደ ሙዚየም ሲቀየር በግድግዳው ላይ ከተጻፉት ማስታወሻ ከኔና ከከሳሽ ማን ነው ወንጀለኛ የሚለው የጋዲሳ ጽሑፍ አንዱ ነበር። የዚህን ወጣት ታሪክ አዘጋጅቶ ገዲ በሚል ርዕስ ለፊልም ያበቃው ወጣት ብስራት ጌታቸው ነው።
ጉቱማን ጉቱ ቶን ታኔ ቡረ ከንጎዳ ተሴናታል ወዳ አኮምዴክቱ ፊለር ስቶሪ ኦሬንጅን ከነቲ ባይ ተደረለ ትዙ ቡረ ጎዳ ተይመለ ሴናዱ ጋ ቆፈንቲ ሲንጀሌራው አንተ
በፊልሙ ስራ ላይ መሰረታዊ የሚባሉ መረጃዎችን ጨምረንበት ነው ያዘጋጀነው። ለምሳሌ ስለ ፍቅርና ከቤተሰቡ ጋር ስለነበረው ሁኔታ አካተናል። ጋዲሳን በዚህ ታሪክ ውስጥ እንደ ምሳሌ ወሰድነው እንጂ ያኔ በአዲስ አበባ ዩኒቨርሲቲ በመሰል ምክንያት የተባረሩ ከ370 በላይ የኦሮሞ ተማሪዎች ናቸው። ስለዚህ የሌሎቹን ተማሪዎችም ህይወት የሚያሳይ ፊልም ነው።
ወንደሳኒ በከተኩት ከሃለ ኢፕሱ ደንደውን ይከንያል።
የፊልሙ ቀረጻና ቅንብር አንድ አመት መፍጀቱን የተናገረው ብስራት ከ400,000 በላይ የኢትዮጵያ ብር ወጪ እንደተደረገበትም ገልጿል። ያኔ በ1990ዎቹ ሆነ ከዛም በኋላ በህዝባዊ አመጽ ተሳትፎ የተሰው ብዙ ወጣቶች አሉ። ለምን በጋዲስ ህይወት ላይ አተኮርክ ለሚለውም የፊልሙ ጻፊ ምላሽ አለው።
ቶኮ ትዴኛን ዋንተምዴኩ ኪ እንደለምታምቦ ዋንቶኒ በበረቶኒ ሮሰና ከካሳቱራን አመረች።
አንደኛ በቅርበት ስለማውቀው ነው። ሁለተኛ ደግሞ ያኔ የነበረውን ቅስቀሳ ለማን ምን ጥቅም አስገኘ የሚለውን ማሳየት ፈልጌ ነው። ሌላው ደግሞ በተቃውሞ ላይ ግልጽ ባልሆነ አቋም የተገደሉ ሰዎች ሞት እንዲታወስም ጭምር ነው። ምክንያቱም በጥይት የተገደሉት በይፋ ይታወቃሉ። በድብቅ ስለተገደሉት ግን የተነገረ ታሪክ የለም። ለዚያ ነው ታሪኩን የመረጥኩት።
አለሰናና ከያደተሙ ፍያዴ
ጋዜጠኛ ፍቃዱ ዳዲ በፊልሙ ላይ ዋና ገጸ ባህሪ ጋዲሳ ወይም ገዲ ወክሎ ተጫውቷል።
የምንስሳ በረኩ ተገልጸገል ተንጃራካ የሮ ጌሶን
መቼቱ በ1996 ዓመተ ምህረት የኦሮሚያ መዲና ከአዲስ አበባ ወደ አዳማ በመዛወሩ ምክንያት ከተቀሰቀሰው የተማሪዎች የተቃውሞ ጥያቄ ነው የሚነሳው። ከዚያ በዚህ ታሪክ የተጠቀሰው ጋዲሳ ከአዲስ አበባ ወደ ትውልድ መንደሩ ጥቁርንጭን ይሄዳል። የታሪኩ መቋጫ ደግሞ እስከ 2014 ዓመተ ምህረት ነው። እናም መቼቱ እንዳይጋጭብን ብዙ ጥረት አድርገናል። ቀረጻውን በጋዲሳ ትውልድ ሀገር አከናውነናል። የአዲስ አበባና የአዳማ ዩኒቨርሲቲዎች የቀረጻ ቦታ ስለከለከሉን በመጨረሻ ላይ በአምቦ ዩኒቨርሲቲ ነው ያከናወነው።
አምቦ ዩኒቨርሲቲ ረት ቦደራ የማከናርገን እናና የወሰሰነ ኤጉዳፍ አጣረሰናን ጭጭ ጣፍ ያለ ይከንጎል።
የግዲህ ፊልም የቀረጻ ስራ በምዕራብ ሸዋ ዞን ጥቁርንጭኒ በአምቦ በቢሾፍቱና በአዲስ አበባ መከናወኑንም የፊልም አዘጋጅ ወጣት ብስራት ገልጿል። አቶ ታዬ ርፓሳ የጋዲሳ ታላቅ ወንድም ናቸው። ጋዲሳ ብሩ ተስፋ የነበረው ታታሪ ተማሪ ነበር ካሉ በኋላ ስለ ፊልሙ የምከተለውን ብለዋል።
እዩልን ከና ፊልም ከነበክር ማተኑ እዩልዳ ኢማ ሻይነ ወራደግ
ፊልሙን ያዘጋጁት ልጆች ጋዲሳን በአካል አያውቁትም። በመተበት ወቅትም ምናልባት ህፃናት የነበሩ ናቸው። ታሪኩን አጥንተው ይህን ፊልም ማዘጋጀታቸውን እኛ እንደ ቤተሰብ በበጎን የምንመለከተው። ያኔ እስር በማዕከላዊ በአለም በቃኝ በከርቸሌ ምን እንደሚመስል ከዚህ ፊልም ማየት ይቻላል። ይህም ለአጥኚዎች መልካም ነገር ነው።
ፊልም ከተከከ እንሻት ከአይ ጋርጋሩ ዳንዳ ያደ
ቀባ ገዲ የሚል መጠሪያ የተሰጠው ይህ ፊልም በ4K የምስል ጥራት ደረጃ መቀረጹን አዘጋጆቹ ይናገራሉ። ነገር ግን ባለፈው ወር ሲመረቅ የድምጽ ጥራት ችግር እንደነበረው የፊልሙ ዋና ገጸ ባህሪን የተጫወተው ፍቃዱ ዳዲ ገልጿል። ለዚህም ፊልሙን ጽፎ ያዘጋጀው ወጣት ብስራት ጌታቸው ፊልሙ በርግጥ በ4K የምስል ጥራት መቀረጹን ገልጾ የምርቃ ዝግጅቱ የተከናወነበት የአዲስ አበባው የኦሮሞ ባህል አዳራሽ የምስል ጥራቱን ለማሳየት የሚያስችል መሳሪያ አለመኖሩን እንደምክንያት ተናግሯል። በድምጽ በኩል ግን ፊልሙ በቅርብ ርምት ተደርጎለት ለእይታ ይበቃል ብለዋል። ለአሜሪካ ድምጽ ከልሙዳዊት ካዳማ
የተከበራችሁ አድማጮች ለዛሬ ምሽት ያሰናዳናቸው ዝግጅቶቻችን ተጠናቀዋል። ሰዓታችንም እየተጠናቀቀ ነው። በነገው ምሽት የአርብ ምሽት መደበኛ ዝግጅታችን እንገናኛለን። እየሰጣዳምጡ የቆያችሁት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ከቪኦኤ ቻናል ኢትዮሳት ዲግሪ 57 ዲግሪስ ዌስት ሲተላለፍላችሁ የቆየው ነው። ዝግጅቶቻችንን ከራዲዮ በተጨማሪ በቪኦኤ አምሃሪክ ዶት ቪኦኤ ኮም አትቪ አምሃሪክ የፌስቡክ ገጻችን ላይ በቀጥታ መከታተል ትችላላችሁ። የስርጭት ተቆጣጣሪያችን ሰዓታችን እየተጠናቀቀ መሆኑን እየገለጸችልኝ ስለሆነ ነው ትንሽ እንደ መደነቃቀፍ ያሳየሁት፣ ይቅርታ እንጠይቃለን። ለሱ 202205 9942 የውስጥ መስመር 14 ብላችሁ ደግሞ
በስልክ ቁጥራችን ደውላችሁ ልታገኙን ትችላላችሁ። መልእክትም ልታስቀምጡልን ትችላላችሁ። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ብርሃን ኃይሉ ስርጭቱን ስታቀናብርልን ቆይታለች። በነገው ምሽት እንገናኛለን። በእኛ በኩል ሰላም፣ በደህና ደሩ። Thank you.